ከሰኔ 2008 እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ተፈጥሯል ባላቸው ሁከትና ብጥብጥ የ669 ሰዎች ህይወት ጠፍቷል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ለፓርላማ ዛሬ ባቀረበው ሪፖርት ላይ በሌሎች 1018 ሰዎች ላይ የተለያዩ የአካል ጉዳቶች የደረሱባቸው መሆኑንና በብዙ ሺዎች የሚቆጠሩ ደግሞ ከቀያቸው መፈናቀላቸውን አመልክቷል። ኮሚሽኑ አክሎም የተፈጠረውን ሁከት ለመግታት የጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትንና ምጣኔ ሀብታዊ ችግር መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ሪፖርቱ ገልጾ እነዚህም መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሰዋቸዋል ብሏል። መለስካቸው አመሃ ዝርዝሩ ልኮልናል።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሪፖርታቸው የሚመለከተው የጊዜ ገደብ ከሰኔ ወር 2008 ዓ.ም እስከ መስከረም 2009 መጨረሻ መሆኑን ከመጀመሪያው አመልክተዋል። የኮሚሽኑ የምርመራ ሪፖርት የሚያተኩርባቸው የሀገሪቱ ክፍሎችም የትኞቹ እንደሆኑ በዶክተር አዲሱ በዝርዝር ተመልክተዋል።
በኦሮሚያ ክልል ሁከትና ብጥብጥ በተካሄደባቸው ዞኖች ማለትም ፍንፍኔ ዙሪያ፣ ምስራቅ ሸዋ፣ ሰሜን ሸዋ፣ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋ፣ ጉጂ፣ ምዕራብ ጉጂ፣ ባሌ፣ ምዕራብ አርሲና ምስራቅ አርሲ በጠቅላላው በ15 ዞኖችና 91 ወረዳዎች እና ከተማዎች በአማራ ክልል ከሚገኙ ዞኖች በሰሜን ጎንደር፣ በደቡብ ጎንደር፣ ባህር ዳር፣ በምዕራብ ጎጃም፣ በምስራቅ ጎጃምና በአዊ ዞን በጠቅላላው በ6 ዞኖችና 55 ወረዳዎችና ከተማዎች በተፈጠረ ሁከትና ብጥብጥ እንዲሁም በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲዮ ዞን በ6 ወረዳዎችና ከተማዎች የነበረው ሁከትና ብጥብጥ ከሰብአዊ መብት አያያዝና አጠባበቅ አንጻር የምርመራ ቡድኖችን በማሰማራት የመስክ ምርመራ አድርገዋል።
በሪፖርቱ ከ170 ገጽ ውስጥ አብዛኛውን የሸፈነው በኦሮሚያ ታይቷል የተባለው ሁከትና ብጥብጥ እንዲሁም ይህን ለመግታት የጸጥታ ኃይሎች ወስደውታል የተባለው ድርጊት ነው። ተፈጥሯል ከተባሉት ሁከቶችና ብጥብጦች አንደኛው በቢሾፍቱ ሆራ አርሴዲ መስከረም 1 ቀን 2009 ዓ.ም የኢሬቻ በዓል ሲከበር የተከሰተውን አሳዛኝ ሁኔታ ያስታወሱት ዶክተር አዲሱ 56 ሰዎች በተፈጠረው ሁከት መሞታቸውን ተናግረዋል። በአጠቃላይ በኦሮሚያ ክልልም ምርመራው አግኝቶታል ያሉትን እንደሚከተለው ገልጸውታል።
ከሐምሌ 2008 እስከ መስከረም 2009 ዓ.ም በተካሄደው ሁከትና ብጥብጥ የ462 ሲቪል፣ የ33 የጸጥታ ኃይሎች በድምሩ 495 ሰዎች ሕይወት አልፈዋል። የ338 የሲቪል እና 126 የጸጥታ ኃይሎች በድምሩ በ464 ሰዎች ላይ አካል ጉዳት ደርሷል። በመቶዎች ሚሊዮን የሚገመት የህዝብ የመንግስትና የግል ባለሀብቶች ንብረት ወድመዋል። በዚህ መሰረት ይህንን ህግ በመተላለፍ በትጥቅ ጭምር የተደገፈ ሁከትና ብጥብጥ እንዲቀሰቀስ ያስተባበሩት በሽብርተኝነት የተፈረጁ እንደ ኦነግና ተባባሪዎቹ የፖለቲካ ድርጅቶች አመራርና አባላት በሰላማዊ መንገድ የፖለቲካ እንቅስቃሴ ለማካሄድ የተመዘገቡ ነገር ግን ከዚህ በተጸራሪ የቆሙ እንደ የኦሮሞ ፌዴራሊስት ኮንግረስ አመራርና አባላት በህግ ሊጠየቁ ይገባል።
ኮሚሽነሩ በኦሮሚያ ክልል የሁከቱንና የብጥብጡን መሰረታዊ ምክንያት እንዲህ ሲሉ ገልጸውታል።
በኢትዮጵያ ሰብአዊ መብት ኮሚሽን በ2008 ዓ.ም ለኢፌዴሪ የህዝብ ተወካዮች ምክር ቤት ሪፖርት ካቀረበ በኋላ ዳግም ያገረሸው ሁከትና ብጥብጥ አንደኛው መሰረታዊ መንስኤ ኮሚሽኑ በዚህ በቀደመው የምርመራ ሪፖርቱ በግልጽ እንዳስቀመጠው ስር የሰደደ የመልካም አስተዳደር እና የመብት ጥሰት ችግር ነው። ይህ በወቅቱ የተለየው የመልካም አስተዳደር ችግር የኦሮሚያ ክልላዊ መንግስት እንደ መሰረታዊ ችግር ተቀብሎት የነበረ ቢሆንም ይህ ምርመራ እስከተከናወነበት ጊዜ ድረስ ፈጣን፣ ስር ነቀል፣ ተከታታይነትና ወጥነት ያለው የመፍትሄ እርምጃ ባለመወሰዱ ሁከትና ብጥብጡ መቀጠሉን መገንዘብ ተችሏል።
አክለውም በኦሮሚያ ክልል የተፈጠረው ሰፊ የስራ አጥነት ችግርም ሌላ የሁከቱንና የብጥብጡን መንስኤ አድርገው አቅርበውታል። ከነዚህ መሰረታዊ መንስኤዎች በተጨማሪ ግን ሌሎች አባባሽ ኃይሎች እንደነበሩም ምርመራ ያሳያል ብለዋል።
ህገ መንግስታዊ ስርዓቱን በኃይል ለመናድ የትጥቅ ትግል ያወጀውና በኢፌዴሪ ህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው ኦነግ፣ በሰላማዊ የፖለቲካ እንቅስቃሴ ለመስራት የተመዘገበው ኦፌኮ፣ እንዲሁም በሁከትና ብጥብጥ የመንግስት ለውጥ እንዲመጣ የሚሰሩት የኦሮሚያ ሚዲያ ኔትወርክ፣ ማህበራዊ ድረገጾችና ሌሎች መሰል ዜና አውታሮች ህዝቡን እያማረረ ያለው የመልካም አስተዳደር እጦት፣ የልማት ጥማት፣ እንዲሁም በወጣቱ ዘንድ ያለው የስራ አጥነት ምክንያት ተስፋ መቁረጥ በመነሻነት በመጠቀም ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ የአባባሽ ሚና መጫወታቸውን የኮሚሽኑም የምርመራ ሂደት አረጋግጧል።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዲዮ ዞን የተፈጠረው ሁከትና ብጥብጥ የኮሚሽኑ ሪፖርት ያያዘው የአካባቢው አስተዳደር ፈጥሯቸዋል ካላቸው ችግሮች ጋር ነው። ሌሎች አባባሽ ናቸው ያላቸውን ኃይሎችም ይዘረዝራል። ዶክተር አዲሱ ገብረ እግዚአብሔር
በጌዲዮ ዞን በሌሎች ብሔረሰቦች ላይ ያነጣጠረ ዘመቻ በተደራጀ ሁኔታ ሲካሄድ መቆየቱ በግልጽ የሚታይና የሚያስከትለው አደጋም ተጨባጭና የቅርብ መሆኑ የሚመለከታቸው የጌዲዮ ዞን መስተዳድር በሚገባ እየተገነዘቡ ህውከቱ ከመቀስቀሱ በፊትም ሆነ በኋላ አስፈላጊውን የመከላከል እርምጃ መውሰድ አልቻሉም። በዚህ ረገድ በደረሰው የ34 ሰዎች ህይወት መጥፋት፣ የ60 ሰዎች ህይወት ሰዎች አካል መጉደልና ንብረት መውደም በየደረጃው የሚገኙ የሚመለከታቸው የመንግስት አካላት በህግ ሊጠየቁ ይገባል። በደቡብ ክልል በዲላ ዞን ተፈጥሮ በነበረው ሁከትና ብጥብጥ ከተፈናቀሉት 4000 ሴቶችና ቁጥራቸው በውል በሙሉ ያልታወቁ ህፃናት መፈናቀላቸው ታውቋል። በመሆኑም ለነዚህ ለቅሰት ተገላጭ የህብረተሰብ ክፍሎች ትኩረት በመስጠት እገዛና ድጋፍ የክልሉ መንግስት ያደርግ ይገባል። በሰላማዊ መንገድ የፖለቲካ አማራጭን በማቅረብ ለመንቀሳቀስ በህግ ተመዘገበው የጌዲዮ ዲሞክራሲያዊ ድርጅት የተባለ የፖለቲካ ፓርቲ አመራርና አባላት በጌዲዮ ዞን በተለያዩ የመንግስት መዋቅር የሚገኙ የአመራር አካላትና የዞኑ ፖሊስ አንዳንድ አባላት ሁከቱን በመቀስቀስ በማደራጀትና በመምራት በነበራቸው ተሳትፎ ልክ በህግ መጠየቅ አለባቸው።
የኮሚሽኑ ሪፖርት በአማራ ክልል ተፈጥሮ ነበር ባለው ሁከትና ብጥብጥ ምክንያት ምርመራው አሳይቶኛል ያለውን በሰው ህይወትና አካል ላይ የደረሰ ጉዳት በሚከተለው መልኩ ዘርዝሮታል።
አማራ ክልል በሰው ህይወት እና አካል ላይ የደረሰው ጉዳት ዞን ጎንደር ከተማ ሞት ከሲቪል 14 ከጸጥታ አካል 11 ጎንደር ከተማ አካል ጉዳት ሲቪል 6 ጸጥታ አካል 17 ሰሜን ጎንደር ሞት ሲቪል 40 የጸጥታ አካል 14 ሰሜን ጎንደር አካል ጉዳት ሲቪል 51 የጸጥታ አካል 42 ዞን ባህር ዳር ሞት ሲቪል 19 የጸጥታ አካል 2 ባህር ዳር አካል ጉዳት 125 የጸጥታ አካል 10 ዞን ምዕራብ ጎጃም ሞት ሲቪል 9 የጸጥታ አካል 1 ምዕራብ ጎጃም አካል ጉዳት ሲቪል 34 የጸጥታ አካል 27 ዞን ደቡብ ጎንደር ሞት ሲቪል 16 ጸጥታ አካል የለም ደቡብ ጎንደር አካል ጉዳት ሲቪል 36 የጸጥታ አካል የለም ዞን ምስራቅ ጎጃም አካል ጉዳት 1 ሰው ሲቪል እና የጸጥታ አካል 2 ዞን አዊ ሞት ሲቪል 12 የጸጥታ አካል 2 ዞን አዊ አካል ጉዳት ሲቪል 23 የጸጥታ አካል 2 ድምር ሞት ሲቪል 110 የጸጥታ አካል 30 አካል ጉዳት ድምር ሲቪል 276 የጸጥታ አካል 100
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ባቀረቡት ሪፖርት መሰረት በአማራ ክልል ተፈጥሯል ለተባለ ሁከትና ብጥብጥ መሰረታዊ መንስኤዎች ናቸው የተባሉት በአመዛኙ ከኦሮሚያው ጋር ተመሳሳይነት አላቸው። የሚለየው በዚህ ክልል አለ የሚባለው የድንበር ችግር እንደሆነም ተገልጿል። ሪፖርቱ በወቅቱ በተለያዩ የአማራ አካባቢዎች የተቃውሞ ሰልፎችን አባብሰዋል ካላቸው የወልቃይት ጥያቄ አልተመለሰም በሚል በየድረገጹ ይወጡ ከነበሩት መልእክቶች ሌላ ሰማያዊ ፓርቲንም ተጠያቂ አድርጓል።
ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓ.ም ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓ.ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ችለዋል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል።
የኮሚሽኑ ሪፖርት በማጠቃለያው ላይ እንደመለከተው ብጥብጡና ወከቱ በተፈጠረባቸው ስፍራዎች ሁሉ የጸጥታ ኃይሎች ተመሳሳይ እና ወጥ እርምጃዎች አልወሰዱም። በአንዳንድ ስፍራዎች የጸጥታ ኃይሎች ህጋዊና ተመጣጣኝ ኃይል ሲጠቀሙ፣ በሌላ ስፍራ ደግሞ ህገወጥና ተመጣጣኝ ያልሆነ እርምጃ ወስደዋል። ስለሆነም ህገወጥና ተመጣጣኝ ያልሆነ ኃይል የተጠቀሙ በህግ እንዲጠየቁ ምክረ ሐሳብ አቅርበዋል። በመንግስት አስተዳደር ደረጃም ግዴታቸውን ያልተወጡትን በህግ እንዲጠየቁ ሐሳብ አቅርበዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።